the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እስካሁን በሰራናቸው ስራዎችና ባስገኘናቸው ውጤቶች ህዝቡ መርቶናል።
የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ናቸው። በዛሬው ዕለት በገዢው ፓርቲ በተወከሉ የፓርላማ አባላት ለቀረቡላቸው የግንቦቱን ብሔራዊ ምርጫና ሂደት ውጤት የተመለከቱ ጥያቄዎች ከሰጡት ምላሽ የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
አቶ የኔ የሚባሉ ሰው ነበር እንደው ምሳሌም እንዲሆኑ ነው። አቶ የኔው በሰዓቱ ገንዘባቸው አልተከፈላቸው። ገንዘባቸው ሳይከፈላቸው እሳቸው አረፉ። ሚስትየው እየተንከራተቱ እየመጡን ባስን ይለምኑ ነበር። እሳቸውም ገንዘባቸውን ሳያገኙ አረፉ። ልጃቸው አሞኛል ለመታከሚያ እንኳን ገንዘብ ስጡኝ ብለው አሁን ያሉትን አምባሳደሩ 13 አመታቸው ነው። እኔ ምን ያህል አቅም እንዳላቸው አላቅም። እንደዚህ ኢትዮጵያኖች ላይ ግፍ ለመስራት ማለት ነው።
ለአመታት ደሞዝ አልተከፈለንም ከሚሉ የኮንጎ ዲሞክራሲያዊት ሪፐብሊክ ኤምባሲ ሰራተኞች አዲስ አበባ የሚገኘው የአንዱን ድምፅ ነው የሰማችሁት። ዘገባ ይኖረናል። ሌሎችም በርካታ ዘገባዎችና ቅንብሮችን ይዘናል። ክቡራትና ክቡራን አድማጮች፣ ከምሽቱ ዋና ዋና ዜናችን ደግሞ በኤርትራ ላይ እርምጃ ሊወስዱ እንደሚችሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛቱ፣ ሰሜን ኬንያ ማንዴራ ውስጥ ታጣቂዎች 14 ሰው ገደሉ፣ ናይጄሪያ ውስጥ 25 የሲቪል ሠራተኞች በተመሳሳይ ጥቃት ተገድለዋል።
እንዲሁም ጤና ስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ የዛሬ ማክሰኞ ሰኔ 30 2007 ዓ ም አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተ ከአቀናባሪያችን ንጉሡ ታምሬና ከቴክኒክ መሐንዲሱም ጋር አብረን እንቆያለን። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። በቅድሚያ የሰዓቱን የዓለም ዜና እናሰማችሁ። በኤርትራ ላይ እርምጃ ሊወስዱ እንደሚችሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛቱ። የኤርትራ መንግስት ኢትዮጵያንና ጎረቤት ሀገሮችን የማተራመስ ስትራቴጂውን ካልቀየረ እርምጃ የምንወስድበት ሁኔታ ሊፈጠር ይችላል ብለዋል ጠቅላይ ሚኒስትሩ የዛሬ ፓርላማቸው ላይ ንግግር ባደረጉበት ወቅት። ጊዜው ሲደርስ ለኢትዮጵያ ሕዝብ ገልጸን አስፈላጊውን እርምጃ ለመውሰድ የምንገደድበት ሁኔታ ይኖራል ሲሉ አቶ ኃይለ ማርያም አስጠንቅቀዋል። አቶ ኃይለ ማርያም ይህንን ዛቻ አዘል መልእክት ያስተላለፉት ከፓርላማው አባላት አንዱ ላቀረቡላቸው ጥያቄ መልስ ሲሰጡ ነው። እስክንድር ፍሬው ተጨማሪ አለው።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኤርትራ መንግስት ላይ ማስጠንቀቂያውን የሰነዘሩት ዛሬ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ነው። የኤርትራ መንግስት ጎረቤቶቹን በተለይ ኢትዮጵያንና ጅቡቲን ለማተራመስ እየሰራ ነው ሲል ወንጅለዋል። ይህንን ተግባሩንም በሀገር ውስጥ የተከሰቱ ችግሮቹን ውጫዊ አድርጎ ለማሳየት እየተጠቀመበት መሆኑን አብራርተዋል። ጠቅላይ ሚኒስትሩ እንዳሉት የኤርትራ መንግስት ይህንን ፖሊሲውን በቶሎ ይቀይራል ተብሎ አይጠበቅም። ይህ ፖሊሲ በቀጠለ ቁጥር ደግሞ መንግስታቸው እርምጃ ሊወስድ እንደሚችል አስጠንቅቀዋል።
የኢትዮጵያ ህዝብም ሆነ የኤርትራ ህዝቦች የሚጠቀሙት ከሰላም ነው። ስለዚህ ሰላም ለእኛ የመጀመሪያውም የመጨረሻውም ይሆናል። ነገር ግን የኤርትራ መንግስት አሁን በያዘው ፖሊሲ የሚቀጥል ከሆነና ኢትዮጵያንና ሌሎች አጎራባች አገሮችን ለማተራመስ የያዘውን ስትራቴጂ የማይቀይር ከሆነ ተገደን እርምጃ የምንወስድበት ሁኔታ ሊፈጠር ይችላል። ስለዚህ ይሄ በሚሆንበት ጊዜ የኢትዮጵያን ህዝብ በማሳወቅ የኢትዮጵያ መንግስት ሰላምን የሚፈልግ መሆኑ እንደተጠበቀ ሆኖ ነገር ግን ሁል ጊዜ ሰላም የሚያውቅ ጎረቤት ባለበት ሁኔታ በአጋምን የተጠጋች ቁልቋል እንዳንሆን ሁል ጊዜ ጥንቃቄ ማድረግ ስለሚገባን ጊዜው ሲደርስ ለኢትዮጵያ ህዝብ ገልጸን አስፈላጊውን እርምጃ መውሰድ የምንገደድበት ሁኔታ ይኖራል።
የተባበሩት መንግስታት ድርጅት በኤርትራ መንግስት ላይ የጣለው ማዕቀብ ሙሉ በሙሉ ተግባራዊ እንዲሆን እንደሚፈልጉም ጠቅላይ ሚኒስትሩ አስረድተዋል። ጠቅላይ ሚኒስትሩ ከዚህ በፊት በሰጧቸው አስተያየቶች በኤርትራ መንግስት ይፈጸማሉ ላሏቸው ትንኮሳዎች መንግስታቸው ተመጣጣኝ እርምጃ መውሰዱን እንደሚቀጥል ገልጸዋል። የዛሬው ማብራሪያ ይህንን የኢትዮጵያ መንግስት ፖሊሲ የቀየረ ስለመሆኑ የታወቀ ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። በኤርትራ በኩል ያለው ምላሽ ምን እንደሆነ ለማግኘት ብዙ ተደጋጋሚ ጥረት አድርገናል። ለጊዜው አልተሳካም። ባገኘን ጊዜ እናቀርባለን። በሌላ በኩል ደግሞ የ2007ቱ ብሔራዊ ምርጫ ዲሞክራሲያዊ፣ ፍትሐዊና ሰላማዊ ነው ብለዋል የኢትዮጵያው ጠቅላይ ሚኒስትር በዚሁ በዛሬው የፓርላማ ንግግራቸው። ሌሎች ምን አሉ የሚለው ብዙም እንደማያሳስባቸው ያመለከቱት አቶ ኃይለማርያም ገዢው ፓርቲ እና መንግስት በህጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ የተሳትፎ መድረኮች እንደሚያዘጋጁ ገልጸዋል። ህዝቡ ራሱ ያስፈጸመውና የውጤቱን ባለቤት የሆነበት ያሉት ምርጫ በዓለም አቀፍ ደረጃ ቢታይ ከፍተኛ የህዝብ ተሳትፎ የተስተዋለበትና ጥናት ሊደረግበት የሚገባ ክስተት መሆኑን ተናግረዋል። የምርጫው ውጤት ህዝቡ ምን አለ ለሚል ጥያቄ አጥጋቢ ምላሽ ሰጥቷል ብለዋል ጠቅላይ ሚኒስትሩ።
ሰሜን ኬንያ ማራዴራ ውስጥ ታጣቂዎች አንድ የመኖሪያ ግቢ ሰብረው ገብተው 14 ሰዎችን ገደሉ። ኬንያና ሶማሊያ ድንበር ላይ በምትገኘው ሶኮ ሙምቡዚ በምትባለው ስፍራ ለተፈጸመው ለዚህ ጥቃት የሶማሊያው የሁከትና የሽብር ቡድን አልሻባብ ኃላፊነት ወስዷል። አደጋው የተጣለው በግንባታና በሌሎችም ስራዎች ላይ በተሰማሩ ሶማሊያዊ ባልሆኑ ኬንያውያን ላይ መሆኑን ወይም የሶማሊኛ ቋንቋ በማይናገሩ ኬንያውያን ላይ መሆኑን የኬንያው የህግ መወሰኛ ምክር ቤት አባል ቢሎ አደን ከሮ ለአሜሪካ ድምጽ ገልጠዋል። የኬንያ የጸጥታ ኃይሎች ፈጣን እርምጃ ወስደው የከፋ ጉዳት አስቀርተዋል ይላሉ ባለስልጣናቱ። ገብጃ ስሎ ከናይሮቢ ያጠናቀረውን ዘገባ አዳነች ፍሳይ ታቀርበዋለች።
ጥቃቱ ከእኩለ ሌሊት በኋላ የተጀመረው የአልሸባብ አማጽያን በማንዴራ ከተማ በሚገኝ መኖሪያ ቤት ላይ ወረራ ባካሄዱበት ወቅት ነው። ወደ መኖሪያው ቦታ ለመግባት ሲሉ በሩ ላይ ቦምብ እንዳፈነዱ የኬንያ የአገር አስተዳደር ሚኒስትር ጆዜፍ ኢንኬሴሪ ገልጸዋል።
Immediately after the IED's explosion, police on patrol swung into action.
ዳታው እንደተሰማ በጸጥታ ጥበቃ ላይ የነበሩት ፖሊሶች በፍጥነት በቦታው ደርሰው በመኖሪያው ቤቱ ውስጥ ገብተው ነዋሪዎቹን መግደል የጀመሩትን አማጽያን አጠቁ።
በጥቃቱ 14 ሰዎች ተገድለዋል። በማጥቃቱ ተግባር የተሳተፉት አማጽያን 20 እንደሚሆኑ አንድ የአካባቢው ሴኔተር ገልጸዋል። የአማጽያኑ እቅድ 150 ሰዎች የነበሩበትን ግዙፍ መኖሪያ ቤትን ለመክበብ እንደነበር የአገር አስተዳደር ሚኒስትሩ ጠቁመዋል። አልሸባብ ለግድያው ኃላፊነት ወስዷል። ባለፈው ታህሳስ ወርም አማጽያኑ በዛው ቦታ 36 ሰራተኞችን በተኙበት ገድለዋል።
Once again, this attack is a clear reminder.
ይህ ጥቃት አልሸባብና ተባባሪዎቹ የአኗኗር ዘዴያችንን ለማናጋት ቆርጠው የተነሱ መሆናቸውን በግልጽ ያስገነዝበናል። ኬንያ ምንጊዜም ቢሆን ለእነዚህ ከይሲ ነፍሰ ገዳዮች እንደማትንበረከክ በድጋሚ ለመናገር እሻለሁ።
የሶማሊያው አማጺ ቡድን ኬንያ ሶማሊያ ውስጥ የምታካሄደውን ወታደራዊ እርምጃ ለመበቀል በርካታ ሰፋፊ ጥቃቶች ማካሄዱ የሚታወስ ነው። አልሸባብ ባለፈው ሚያዝያ ወር በጋሪሳ ዩኒቨርሲቲ ኮሌጅ በፈጸመው ጥቃት 148 ሰዎችን እንደገደለ የሚታወስ ነው።
የብሩንዲ ገዢ ፓርቲ ባለፈው ሳምንት በተካሄደው የፓርላማ ምርጫ ማሸነፉ ተገለጸ። በማክሰኞ ምርጫ የዲሞክራሲ ጥበቃ ብሔራዊ ምክር ቤት የዲሞክራሲ ጥበቃ ኃይሎች ወይም በምህጻር ሲኤንዲዲ ኤፍዲዲ ተብሎ የሚጠራው የፕሬዚደንት ፒየር ንኩሩንዚዛ ፓርቲ ያሸነፈው ከመቶ የፓርላማ መቀመጫዎች 77ቱን መሆኑን ብሔራዊ ኮሚሽኑ አስታውቋል። የፊታችን ሐምሌ 8 እጅግ አወዛጋቢ ሆነው የቆየው ፕሬዚደንታዊ ምርጫ ሊካሄድ ቀን ተቆርጧል። ንኩሩንዚዛ ለሶስተኛ የሥልጣን ዘመን ለመወዳደር በመወሰናቸው ምክንያት በተነሳው ተቃውሞና ውጥረት ሳቢያ ከመቶ ሺህ በላይ ብሩንዲያውያን ወደ የጎረቤት አገሩ ተሰደዋል።
ናይጄሪያ ካዱና ግዛት ውስጥ በአንድ የመጀመሪያ ደረጃ ትምህርት ቤት ውስጥ የተጣለ የቦምብ ጥቃት 25 ሲቪል የመንግስት ሰራተኞችን ገደለ። በጥቃቱ ሌሎች 32 ሰዎች የቆሰሉ መሆኑና የሞቱት ቁጥር ሊጨምር እንደሚችልም ባለስልጣናቱ ተናግረዋል። አደጋው ዛሪያ ከተማ ውስጥ በተጣለ ጊዜ መምህራኑና ሌሎችም ሰራተኞች ትምህርት ቤቱ ግቢ በር ላይ ለፍተሻ ተሰልፈው እንደነበር ታውቋል። በአንድ ሳምንት ጊዜ ውስጥ ብቻ የተገደሉት ቁጥር 200 የደረሰ ሲሆን ናይጄሪያውያን በየመስጊዱና አብያተ ክርስቲያናቱ ከመታጨቅ እንዲቆጠቡና የካዱና ገዢ ናስር ኤል ሩፋያ ባወጡት የትዊተር መልእክት አሳስበዋል። ዛሪያ በግዝፈቱ በአፍሪካ ሁለተኛ የሆነው አህማዱ ቤሎ ዩኒቨርሲቲ የሚገኝባት ከተማ ናት። በናይጄሪያዊቱ ሁለተኛ ትልቅ ከተማ ካኖ ትናንት አንዲት ታዳጊ ወጣት ኡማር ኢብን አልሀታብ መስጊድ አጠገብ ስትደርስ ራሷን አፈንድታለች። በአደጋው የሞተችው ወጣቷ ራሷ ብቻ ናት። ለየትኛውም አደጋ ኃላፊነት የወሰደ ወገን ባይኖርም ባለስልጣናቱ ግን ብዙ ጊዜ ለእንዲህ አይነቱ ጥቃት ተጠያቂ ነው የሚሉትን ጽንፈኛውን የውከት ቡድን ቦኮ ሀራምን አድርገዋል።
በቅርቡ ኩዌት ውስጥ ከተፈጸመው 27 ሰዎች ከተገደሉበት የመስጂድ ጥቃት ጋር ግንኙነት አላቸው ተብለው የሚጠረጠሩ 3 ወንድማማቾችን ሳውዲ አረቢያ መያዟን አስታወቀች።
በኢራን እና በስድስቱ ሀያላን መንግስታት መካከል እየተካሄደ ባለው የኒውክሌር ድርድር መቋጫ ስምምነት ላይ ለመድረስ ቀነ ገደቡ እስከ ፊታችን አርብ መራዘሙን የዩናይትድ ስቴትስ አስታውቃለች። በሁሉም አካባቢዎች ግዙፍ እርምጃዎች መጓዛቸውን፣ ይሁን እንጂ ስራው በጣም ውስብስብና ተሳታፊውን አገሮች ሁሉ የሚነኩ ጉዳዮች ያካተተ መሆኑን የአሜሪካው ተደራዳሪዎች ቡድን ቃል አቀባይ ማሪ ሃርፍ ገልጠዋል።
የግሪክ ጠቅላይ ሚኒስትር አሌክሲስ ትስፕራስ ከአውሮፓ ህብረት አባል አቻዎቻቸውና ቁልፍ ተደራዳሪዎች ጋር ዛሬ ቤልጅየም ዋና ከተማ ብራስልስ ላይ ለድርድር ተቀምጠዋል። ግሪክ ባለፉ 5 ዓመታት የ350 ቢሊዮን ዶላር ዕዳ የተቆለለባት ሲሆን አበዳሪዎቿ ቢያንስ 100 ቢሊዮኑን እንዲሰርዙ ጠቅላይ ሚኒስትሯ እየጠየቁ ነው። የዩሮ መገበያያ ምንዛሬ አባል የሆኑት 19 የህብረቱ አባል አገሮች ለግሪክ ተጨማሪ ብድር ለመልቀቅ አሳማኝ የገንዘብ እቅድ እንድታቀርብ በብርቱ እየጎተጎቱ ነው። ግሪክ ከአበዳሪዎቿ ጋር ስምምነት ላይ ካልደረሰች ኪሳራ ውስጥ ልትገባ፣ ከዩሮ ምንዛሬና የአውሮፓ ህብረትም አባልነት ልትወጣ እንደምትችል እየተፈራ ነው። የአውሮፓው ቡድን መሪ የሮዌን ዲ ሴልብሎም ሌሎቹ የህብረቱ አገሮች በቀውሱ ላይ ለመነጋገር ሲሰባሰቡ የያዙትን አቋም አንጸባርቀዋል።
After the no vote in Greece, we need to hear from the Greek government first how they see a way out, how they think we can come to an
agreement. ለመቀበል ከሰጡት ውሳኔ ህዝብ በኋላ ከግሪክ መንግስት ወደ ስምምነት ሊወስደን የሚችለውን መንገድ እንዲያሳየን እንጠብቃለን።
ግሪክ ለዓለም አቀፉ የገንዘብ ድርጅት ባለፈው ሳምንት መክፈል የነበረባትን ዕዳ ሳትከፍል ቀኑ የተቃጠለባት ሲሆን የፊታችን ሐምሌ 13 ደግሞ ለአውሮፓ ማዕከላዊ ባንክ መክፈል የሚጠበቅባትን የ3.8 ቢሊዮን ዶላር ክፍያ በወቅቱ ካልፈጸመች የሀገሪቱ የገንዘብ ቀውስ ይበልጥ ወደ ተባባሰ ሁኔታ ይገባል ተብሎ ተሰግቷል። ከአቴና ጋር አንዳች ስምምነት ላይ መድረስ አለብን ብለዋል የፈረንሳይ ጠቅላይ ሚኒስትር ማኑኤል ቫልስ ዛሬ ረፋድ ላይ በሰጡት ሐሳብ።
ላ ፍራንስ ኢ ኮንቫንኩ que nous pouvons pas prendre le risque d'une sortie
Greek ከአውሮፓው መገበያያ ምንዛሪም ቀጠና መውጣት እንደሌለባት በመጣኔ ሀብት በተለይም ደግሞ በፖለቲካ ምክንያት ፈረንሳይ አምናለች። የግሪክ መውጣት ለእድገትም ለዓለም መጣኔ ሀብትም አደጋ አለው።
ዩናይትድ ስቴትስ፣ ቻይና እና ጃፓን በዩሮ ምንዛሪ ህብረት ውስጥ እንድትቆይ የሚያደርጉ የመፍትሄ ሐሳቦችን ቢሰጡም የዩሮ ዞን አባላቱ ግን የንካ በንካ ድርድሩ ምን ያህል እንደሚያስኬዳቸው ባለመወሰን ተከፋፍለዋል። የዜናው ሰዓት አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ቆየት ብለው ከሚሰሙ ቅንብሮች ያንዱን ለቅምሻ ነው።
የኢትዮጵያ የመጪው 2008 ዓመተ ምህረት በጀት ከ50 በመቶ በላይ ጉድለት ይታይበታል ይላል። ከያዝነው ዓመት በጀት ጋር ሲነጻጸር ደግሞ የ45 ቢሊዮን ዶላር ጭማሪ ታይቶበታል። የእርስዎን የሸማቹን ኪስ እንዴት ይመለከት ይሆን?
ከሸማቾች አንጻር ያለው ማለት ከተጠቃሚዎች አንጻር ያለው ጠቅላላ ጫና የሚሆነው ምንድን ነው? ይሄ አዲሱ ገንዘብ በአጠቃላይ ወደ ዋጋ ውድነት የመቀየር እድሉ ከፍ ያለ።
ክቡራትና ክቡራን አድማጮች የ45 ቢሊዮን ብር ጭማሪ ወይም ልዩነት ተብሎ እንዲስተካከል እንጠይቃለን። በንግድና ምጣኔ ሀብት ዝግጅት የፎርቹን ጋዜጣ የርዕሰ አንቀጽ አዘጋጅ ጌታቸው ተክለማርያም ነው የሰማችሁት። በሁለተኛው አጋማሽ ይነሳል ይሰማል። አሁን የዕለቱን አብይ ርዕስ ነው።
የ2007ቱ ብሔራዊ ምርጫ ዲሞክራሲያዊ ፍትሐዊና ሰላማዊ ነው ሲሉ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ለአገሪቱ ፓርላማ አባላት ገለጡ። ሌሎች ምን አሉ የሚለው ብዙም እንደማያሳስባቸው የተናገሩት አቶ ኃይለማርያም ገዢው ፓርቲና መንግስታቸው በህጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ የተሳትፎ መድረኮችን እንደሚያዘጋጁም ተናግረዋል። መለስካቸው አመሃ ዝርዝሩን ይዟል።
ጠቅላይ ሚኒስትሩ ዛሬ በህዝብ ተወካዮች ምክር ቤት ተገኝተው አንዳንድ የምክር ቤቱ አባላት ላቀረቡላቸው የተለያዩ ጥያቄዎች መልሶች ሰጥተዋል። ከጠያቂዎቹ አንዱ አቶ ጀንበር አስማማው የተባሉ የምክር ቤቱ አባል ያቀረቧቸው ጥያቄዎች የ2007 አገር አቀፍ ምርጫን በተመለከተ ነበረ። እንደሳቸው አቀራረብ ምርጫው ዲሞክራሲያዊ ፍትሃዊና በህዝብ ዘንድም ታማኝ የነበረ ቢሆንም አንዳንድ በዓለም አቀፍ ደረጃ የሰብአዊ መብት ተሟጋች ድርጅቶች ነን የሚሉና አንዳንድ የፖለቲካ ፓርቲዎች ምርጫውን ያብጠለጥላሉ። ይህ ድርጊታቸው በመንግስታችን እንዴት ይታያል የሚል ነው። አስከትለውም ለህጋዊ ተቃዋሚ ፓርቲዎች ፖለቲካዊ ተሳትፎ መንግስት ያዘጋጀው ምን እንደሆነም ጠይቀዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በምርጫው ዕለት ድምፁን የሰጠውን ህዝብ ቁጥር በማስታወስ በዓለም ደረጃ እንኳን ቢታይ ከፍተኛ የህዝብ ተሳትፎ የተስተዋለበት ምርጫ እንደነበረ ጠቁመው ጥናት ሊደረግበትም የሚያስፈልገው ክስተት ነው ብለዋል። ህዝቡ ራሱ ያስፈጸመውና የውጤቱን ባለቤት ህዝቡ መሆኑን ያሰመሩበት አቶ ኃይለማርያም ሌሎች የፈለጉትን ቢሉም ምርጫው ዴሞክራሲያዊ፣ ሰላማዊና ፍትሐዊ ነበረ ብለዋል።
ዴሞክራሲያዊ፣ ሰላማዊ፣ ፍትሐዊ ምርጫ ተካሂዷል። ሌሎች ምን አሉ የሚለው ነገር ብዙ አያሳስበንም። ሌሎች የፈለጉትን ማለት ይችላሉ፣ መነሻቸውም የተለያየ ስለሆነ። ዋናው የእኛ ትርጉም የሚኖረው ህዝባችን ምን አለ ነው። እዚህ አኳያ ህዝባችን ያለውን ብሏል። ህዝባችን ምን አለ የሚለውን ለማወቅ ከተፈለገም ፍንትው ብሎ የወጣ እንደ መስተዋት የሚያበረቅርቅ ማንንም የማያወናብት ስራ ህዝቡ ሰርቷል።
እንደ ጠቅላይ ሚኒስትሩ አባባል ከሆነ ከመረጠው ህዝብ ድምፅ ጀርባ ግልጽ መልእክቶች አሉ። እነዚህ መልእክቶች ግልጽና የማያሻሙ ናቸው የሚሉት አቶ ኃይለማርያም ደሳለኝ የኢትዮጵያ ህዝብ ኢህአዴግን የመረጠው የግንባሩ ስራዎች ውጤት ማምጣት በመጀመራቸው ባለፉት አራት ምርጫዎች ህዝቡ በመማሩና ሰላምና የሰለጠነ አካሄድ ስለመረጠ እንደሆነ አብራርተው ፓርቲያቸው ከዚህ ሁሉ በላይ አሳይተዋል ያሉትንም ብቃቱን ገልጸዋል።
እስካሁን በሰራናቸው ስራዎችና ባስገኘናቸው ውጤቶች ህዝቡ መርጦናል። ነገር ግን እኛ ያልነው ኢህአዴግ ምንም ስህተት የሌለው መልአክ ስለሆነ አይደለም የመረጠው። ጉድለቶች እንዳሉበትም እያወቀ እነዚህን ጉድለቶችም ቢሆን ሊፈታ የሚችለው ራሱ ኢህአዴግ እንደሆነ፣ ለመፍታትም የሚያስችል ባህሪ እንዳለው፣ ከዚህ በፊት በነበሩ ተመክሮችን ፈትቶ ያሳየ እንደሆነ፣ ቆርጦ ከተነሳ ለመፍታት የሚችል ፓርቲና ድርጅት ነው ብሎ ነው የመረጠን።
የተቃዋሚ ፓርቲዎችን በተመለከተም ጠቅላይ ሚኒስትሩ ፓርቲያቸውና መንግስታቸው ያዘጋጇቸውን መድረኮችና እድሎች አመላክተዋል። በመጀመሪያ ግን እነዚህ ተቃዋሚዎች በሰላማዊና ህጋዊ እንዲሁም በሰለጠነ መንገድ አብረው ለመስራት የሚፈልጉ መሆን እንዳለባቸው ያስገነዝባሉ። በእርሳቸው አባባል አብዛኛዎቹ ፓርቲዎችም ይህን እንደሚፈልጉ የገለጹት አቶ ኃይለማርያም ከእነዚህ ፓርቲዎች ጋር ቁጭ ብለው ይሰራሉ።
የጋራ ምክር ቤት አማካይነትም ተከታታይ የሆኑ ውይይቶች በተለያዩ አጀንዳዎች የተከበረው ምክር ቤትም ህጎችና አዋጆችን ከማውጣቱ በፊት ከእነዚህ ተቃዋሚዎች ጋር ቁጭ ብሎ የሚወያይበትን፣ ሌሎች ተቃዋሚዎች ብቻ ሳይሆኑ ህዝቡን ወክሎ የተደራጁ የህዝብ አደረጃጀቶችም ጋር ቁጭ ብሎ የሚወያይበትን፣ ስለዚህም የህዝቡ ፍላጎት የህዝቡ ድምፅ በህጎች፣ በአዋጆች፣ በፖሊሲዎች የሚታይበት የሚንጸባረቅበት ሁኔታ ለመፍጠር እንሰራለን። ይህን የምናደርግበት ዋናው ምክንያት ተቃዋሚዎች የራሳቸው ደጋፊ ህዝብ ስላላቸው ነው።
ገዢው ፓርቲና መንግስታቸው ከዚህ ባሻገርም ለመሄድና ህዝብ የተለያዩ አማራጮች ሊያገኝባቸው የሚችሉ መድረኮችን ለማዘጋጀት እቅድ እንዳለ ገልጸዋል።
ከተቃዋሚ ፖለቲካ ፓርቲዎች ጋር በህጋዊና በሰለጠነ ሰላማዊ መንገድ ለመወዳደር ከሚፈልጉት ጋር በምርጫ ጊዜ ብቻ ሳይሆን ከምርጫ ውጭም በተለያዩ አጀንዳዎች የሚዲያ ክርክር የምናደርግበትና ህዝቡ የሚያዳምጥበትን አማራጮች በየጊዜው እያየ የሚሄድበትን ሁኔታ እናደርጋለን። ይሄ የሚደረግበት ዋናው ምክንያት የአማራጭ የመስማት የህዝብ መብት ስላለን።
በኢትዮጵያ የተወካዮች ምክር ቤት ስብሰባዎች ጠቅላይ ሚኒስትሩ ከምክር ቤት አባላት ለሚነሱ ጥያቄዎች መልስ የሚሰጡባቸው ስብሰባዎች በዓመት ውስጥ ጥቂት ናቸው። በእነዚህ ስብሰባዎች ብዙ ጊዜ ልዩ ሆኖ ይታይ የነበረው የተቃዋሚ ፓርቲዎች አስተያየቶችና ጥያቄዎች ዛሬ አልነበሩም። ምክር ቤቱ ይህን የጥያቄና መልስ አጀንዳ ያጠቃልለው ጠቅላይ ሚኒስትሩ መጨረሻ ላይ በጠየቁት መሰረት ቀደም ብለው የገንዘብ ሚኒስትሩ አቶ ሶፊያን አህመድ ለምክር ቤቱ ያቀረቡትን ከ223 ቢሊዮን ብር በላይ የሆነውን የ2008 ዓ ም የአገሪቱን ጠቅላላ በጀት በሙሉ ድምፅ በማጽደቅ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ። ወደ ተከታዩ ዘገባ እናልፋለን። ከሱ ጋር ያቆየናል። በኢትዮጵያ የኮንጎ ዲሞክራሲያዊት ሪፐብሊክ ኤምባሲ ሲሰሩ የነበሩ ኢትዮጵያውያን የረዥም ዘመናት ደሞዛችንንና የአገልግሎት ክፍያዎቻችንን በግፍ ተከለከልን ይላሉ። የተለያዩ የመንግስት አካላትም ለአቤቱታችን በቂ ምላሽ አልሰጡንም ሲሉ ቅሬታቸውን ገልጸዋል። በኢትዮጵያ የኮንጎ ዲሞክራሲያዊት ሪፐብሊክ አምባሳደር በበኩላቸው በቅድሚያ የሀገራችንን የውስጥ ችግር መፍታት አለብን ብለዋል። መለስካቸው ከአዲስ አበባ ተከታዩን ይዟል።
በኢትዮጵያ የኮንጎ ዲሞክራቲክ ሪፐብሊክ ኤምባሲ ሰራተኞች የነበሩና አሁንም በስራ ላይ ያሉ አቤቱታ አቅራቢዎች 14 ናቸው። በእጃችን ያሉ የሰነድ ማስረጃዎች በግልጽ እንደሚያሳዩት ተበዳዮቹ ለኢትዮጵያ የውጭ ጉዳይ ሚኒስቴር አቤቱታቸውን ማቅረብ የጀመሩት ከህዳር ወር 1992 ዓ ም አንስቶ ነው። ከ14 ዓመታት በኋላ ባለፈው ዓመት መጨረሻ ላይ የአቤት ባዮቹ ጠበቃ ለውጭ ጉዳይ ሚኒስትሩ የጻፉት ደብዳቤ እንደሚለው ከተበዳዮች መካከልም ጉልበታቸውን አፍሰው የዚህን ፍሬ ሳያገኙ ከዚህ ዓለም በሞት የተለዩ ይገኙበታል። ከአመልካቾቹ መካከል አቶ እንዳልካቸው አበበ ከዚህ ጋር በተያያዘ እንደ ምሳሌ ያነሷቸው የኤምባሲ ሰራተኛ የደረሰባቸውን አውስተዋል።
አቶ የኔ የሚባሉ ሰው ነበሩ። እንደው ምሳሌም እንዲሆኑ ነው። አቶ የኔው በሰዓቱ ገንዘባቸው አልተከፈላቸውም። ገንዘባቸው ሳይከፈላቸው እሳቸው አረፉ። ሚስትየው እየተንከራተቱ እየመጡ ኤምባሲውን ይለምኑ ነበር። እሳቸውም ገንዘባቸውን ሳያገኙ አረፉ። ልጃቸው አሞኛል ለመታከሚያ እንኳን ገንዘብ ስጡኝ ብለው አሁን ያሉትን አምባሳደሩ 13 ዓመታቸው ነው። እኔ ምን ያህል አቅም እንዳላቸው አላቅም፣ እንደዚህ ኢትዮጵያኖች ላይ ግፍ ለመስራት ማለት ነው። እና ይሄን ያህል ቆይታ ልጅቷ ለመታከሚያ እንኳን ስጡኝ እያለ ስትመላለስ ገንዘቧን ሳታገኝ እሷ አረፈች። በጣም የሚያሳዝነው ነገር አቶ የኔ አሁን ወራሽም የላቸው፣ ገንዘባቸውን ቀልጦ ቀረ ማለት ነው። እና እያንዳንዳችን ወዴት እየሄድን እንደሆነ በጣም የሚያስደነግጥ ነው። ይህን ያህል ዓመት በዚህ ሁኔታ በዚህ አይነት ሊቀጥል እንዴት እንደቻለ አልገባንም። በቃ የሁላችን ችግር ይሄ ነው መሰለኝ።
አቶ እስቄል ያሬድ ከአቤት ባዮቹ አንዱ ሲሆኑ በኤምባሲው በሂሳብና በትርጉም ሰራተኝነት ተቀጥረው ሲሰሩ የነበሩ ናቸው። ከነሐሴ 1972 ዓ ም እስከ ሐምሌ 1991 ዓ ም ድረስ ሲሰሩ ቆይተዋል። በእነዚህ ዓመታት ቆይታቸው በኤምባሲው ውስጥ የደሞዝ አከፋፈል ምን ይመስል እንደነበረ ከስር ጀምረው ያስረዳሉ።
ደሞዝ የተቋረጠው በ1992 በእነሱ አቆጣጠር ነው። የሁላችንም ግን በመሃል አንዳንድ ጊዜ ያመጡና ይከፍሉን ነበረ። አጠቃሉ አይከፍሉንም። የሶስት ወር ሲወዘፍ፣ የሁለት ወር ሲዘፍ፣ የአምስት ወር ሲወዘፍ እና ለዚሁም የተሰራ ሰንጠረዥ አለ። ምናልባት ወደፊት የሚያስፈልግ ከሆነ እሱን ማቅረብ እንችላለን። እና ለሁሉም ሰራተኞች ነው። እኔ ለብቻዬ የተደረገ ነገር ሳይሆን ከሁሉም ጋር አንድ ላይ ነው ገንዘቤን ያጣሁት።
በኤምባሲው ያለው ይህ ችግር ስር የሰደደ ለመሆኑ ተበዳዮች ነን የሚሉ ወይም አቤት ባዮቹ ብቻ አይደሉም የሚናገሩት። ለ13 ዓመታት ያህል በአምባሳደርነት እዚህ ሲያገለግሉ የቆዩት በኢትዮጵያ የኮንጎ ዴሞክራቲክ ሪፐብሊክ አምባሳደር ሚስተር ጄራርድ ማፓንጎ ራሳቸው ወደ ኢትዮጵያ ከመምጣታቸው በፊት የነበረ ችግር መሆኑን ይናገራሉ። አንዳንድ ሠራተኞች በሥራቸው ላይ እንዳሉና ደሞዛቸው ሳይከፈላቸው በሞት መለየታቸውንም ጭምር አያስተባብሉም። ኤምባሲው ባለ ዕዳ ነው ይላሉ።
የሠራተኞች ክፍያ ዕዳ አለብን፣ ግን መንግሥት የሚለው ብዙ ችግሮች እዚህ ስላሉብን ዋናው በምሥራቅ ኮንጎ ያለው ጦርነት ነው። በዚያ ምክንያት ነው መክፈል ያልቻልነው። ግን ወደፊት እንከፍላለን። ይሄ ግዴታችን ነው፣ እንከፍላለን። ይሄም መብታቸው ነው።
አምባሳደር ጄራርድ ማፓንጎ እንደሚሉት የሰራተኞቹን አቤቱታ ለመንግስታቸው በተደጋጋሚ አሰምተዋል። ይሁንና በአገር ውስጥ ያለ ችግር ሳይፈታ ምንም ማድረግ እንደማይቻል ከመንግስታቸው እንደተነገራቸውም ያስረዳሉ። እንግዲያው ግዴታውን ወይንም ኃላፊነቱን መወጣት ያልቻለው የሀገሬ መንግስት ነው የሚሉኝ አልኳቸው። የለም የቅድሚያ የሚሰጠው ጉዳይ አለ።
No, I told you, the government say we will pay, but we have to end the trouble situation at the...
ነገርኩ እኮ መንግስት እንከፍላለን ብሏል፣ ግን በምስራቅ ኮንጎ ያለውን ችግር መፍታት አለብን። ይህ እኮ ግልጽና ቀላል ነው። በአንድ ጦርነት ለማሸነፍ ከፈለክ ገንዘብ ያስፈልጋል፣ ጠመንጃ ያስፈልጋል፣ ለወታደሮች ገንዘብ መክፈል አለብህ። ያ ነው የቅድሚያ የሚሰጠው።
ኤምባሲዎች የዲፕሎማሲያዊ ያለመከሰስ መብት ስላላቸው በሀገሪቱ ሕግ መሠረት በፍርድ ቤት ክሳቸውን ሊመሰርቱ እንደማይችሉ አቤት ባዮቹ ይናገራሉ። በግፍ ከስራቸው እንደተሰናበቱና ደሞዛቸውንም ሆነ ልዩ ልዩ የአገልግሎት ክፍያዎቻቸውንና ጥቅማጥቅሞቻቸውን እንዳጡ የሚናገሩት አቶ እንዳልካቸው አበበ እሳቸውና ሌሎችም መብታቸውን ለማስከበር ተገቢውን ሁሉ ቢያደርጉም ውጤት እንዳላገኙ በቅሬታ ይናገራሉ።
በተደጋጋሚ ውጭ ጉዳይ ሚኒስቴር ጠይቀናል። ከዛም አልፈን ከውጭ ጉዳይ ሚኒስቴር እንባጠባቂ ሄደናል። እኔ ብቻ ሳይሆን ሌላ ምስራ ጓደኞቼ ማለት ነው። እንባጠባቂ መልስ አላገኘንም። ከእንደገናም ደግሞ ህዝብ ተወካዮች ምክር ቤት ድረስ ሄደን ጠይቀናል። መብታችን ለምን እንትን አይከበርልንም? በህገ መንግስታችን አንቀጽ 37(1) መሰረት ማንኛውም ዜጋ ፍትህ የማግኘት መብት አለው የሚለውን ሁሉ ጠቅሰን ምክር ቤቱን ውጭ ጉዳይ ሚኒስቴርም እንባ ጠባቂም በተደጋጋሚ ጠይቀናል። ግን ያው ከመንከላተት ውጭ ያው 15 ዓመት ሆኗል፣ ምላሽ አላገኘንም።
አቶ ውስቅኤል ያሬድ በበኩላቸው በውጭ ጉዳይ ሚኒስቴር በኩል ተደርጓል ያሉትን ሙከራ ይጠቅሳሉ።
አይ እንግዲህ ይኸውና 15 ዓመት ሙሉ ተመላልሰናል። ውጭ ጉዳይ ለአፍሪካ ጉዳይም እንደዚሁ አመልክተን፣ በአፍሪካ ጉዳይ በኩል ደግሞ እኛ ኮንጎ ውስጥ አክሬዲትድ የሆነ የተሾመ አምባሳደር ስለሌለን የካምፓላው አምባሳደር ያንንም ሶስት ሀገሮችንም ስለሚያጠቃልል እንግዲህ ለሱ ያለንን እንትን ችግሩን እንገልጻለን ብለው አሉ።
የውጭ ጉዳይ ሚኒስቴር እንደ አውሮፓውያን ዘመን አቆጣጠር ጁላይ 2008 ላይ ለኮንጎ ዴሞክራቲክ ሪፐብሊክ ኤምባሲ በጻፈው ደብዳቤ ይህን ለረጅም ጊዜ የቆየ ችግር ኤምባሲው እንዲፈታው ጠይቋል። በአሁኑ ወቅት የአቤት ባዮቹን ችግር ለመፍታት ከሚኒስቴር መስሪያ ቤቱ እየተደረገ ያለ ጥረት ስለመኖሩ ለመጠየቅ በተደጋጋሚ ያደረግኩት ሙከራ አልተሳካም። ይመለከታቸዋል የተባሉትን የአፍሪካ ጉዳይ ኃላፊን ለማግኘት በተለያዩ ቀናት ስልክ ብደውልም ስራ ላይ ናቸው፣ ስብሰባ ላይ ናቸው በሚሉ መልሶች ጸሐፊዋ አሰናብተውኛል። ተበዳዮች እንደሚሉት ከሆነ ኤምባሲው ሊከፍላቸው የሚገባ እስከ 2 ሚሊዮን ዶላር ዕዳ አለበት። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አሁን ወደ መጨረሻዊ መጽሔቱ የትንታኔ ርዕስ ነው የምንሻገረው።
ከዛ በፊት ግን አሉላ፣ አድማጮቻችን በተለመደው ሁኔታ በዚህ ዘገባ ላይ እንዲሳተፉ አስተያየቶቻቸውን እንዲሰጡ በትዊተርም በፌስቡክም እንደዚሁም በዌብሳይታችንም ላይ እንጋብዛለን።
ደግ ይመስለኛል። አድማጮች ተጋብዛችኋል፣ ተሳተፉ። አስተያየቶቻችሁን በሚመቻችሁ ወይም ባመቻችሁ መንገድ ላኩልን። የመጨረሻው የመጽሔት ርዕስ ፕሬዚዳንት ባራክ ኦባማ እስላማዊ መንግስት ነኝ የሚለውን የሁከትና የሽብር ቡድን ነውጠኞች ለማሸነፍ የሚቻልበትን ትልም ማጥራት በሚቻልበት መንገድ ላይ ከብሔራዊ የጸጥታ አማካሪዎቻቸው ጋር ለመነጋገር ወደ ፔንታጎን ብቅ ብለው ነበር። ይህን የፕሬዚዳንቱም ብዙም ያልተለመደ የመከላከያ ሚኒስቴር መስሪያ ቤቱ ወይም የፔንታጎን ጉብኝት አስመልክቶ ካርላ ባብ አጠር ያለ ዘገባ አድርሳናለች። ሰለሞን ክፍሌ ይዞታል።
What's working and what we can do better.
ምንድን ነው ሊሰራ የሚችለው ዘዴ? እኛስ በተሻለ ማድረግ የምንችለው ምንድን ነው?
ይህን ጥያቄ ያቀረቡት ፕሬዚደንት ባራክ ኦባማ ናቸው። የዩናይትድ ስቴትሱ ፕሬዚደንት ትላንት ከብሔራዊ ጸጥታ አማካሪዎቻቸው ጋር ተገናኝተው ከተነጋገሩ በኋላ በተለይ በሶሪያ በእስላማዊ መንግስቱ አመራርና የነዳጅ ዘይት ክምችቱ ላይ ውጊያውን እናጠናክራለን ሲሉ ቃል ገብተዋል።
እናም በሶሪያ ያሉ ለዘብተኛ ተቃዋሚዎችን ለማሰልጠንና ለማስታጠቅ ይበልጥ እንደምንሰራ ለብሔራዊ የጸጥታ አማካሪዎቼ ግልጽ አድርጌያለሁ።
ዩናይትድ ስቴትስ ሶሪያ ውስጥ ብዙም ለውጥ አላመጣችም ሲሉ አንዳንድ ተንታኞች ይናገራሉ። ብራያን ካቱሊስ የተባሉ የፖለቲካ ምሁር ለአሜሪካ ድምፅ ራዲዮ በስካይፕ አማካኝነት ሲናገሩ ሶሪያ የሚስተር ኦባማ ጸረ እስላማዊ መንግስት ደካማው ስትራቴጂ ነው ብለዋል።
ሶሪያ ውስጥ በምድር ላይ ብዙ እንቅስቃሴዎች እየተካሄዱ ለመሆናቸው ግልጽ ነው። ከዚያ ውስጥ ወደ እኛ ግብ የሚያመራ ቢያንስ እንከተለዋለን ብለን ለዘረዘርነው ፖሊሲ የሚመጥነው በጣም አነስተኛ ነው። ብዙ ያሰብነውን የሚያራምድ ስራ ሲከናወን አይታይም።
የፕሬዝደንት ባራክ ኦባማ የፔንታገን ጉብኝት የተካሄደው ሶሪያ ውስጥ አይሲል በተባለው ጽንፈኛ ቡድን ላይ ከፍተኛ ለቀናት የተካሄደ የአየር ድብደባን ተከትሎ ነው። በጥቃቱ አንድ ቡድኑ ሶሪያ ውስጥ ዋና ከተማ በሚላት በራካ የሚገኝ ትልቅ ድልድይ ወድሟል። ጸረ አይሲል ኅብረቱ ያካሄዳቸው ከ5000 በላይ የአየር ጥቃቶችና በውስጥ ካሉ የአካባቢው ኃይሎች ጋር በጥምረት የተካሄዱ ውጊያዎች በእርግጥም በተሳካ ሁኔታ ጽንፈኞቹን በሶሪያና ኢራቅ ከይዞታቸው እንዲያፈገፍጉ አድርጓል ሲሉ ፕሬዚደንት ኦባማ ተናግረዋል። የኅብረቱ ኃይሎች ኪርኩክና ኢርቢል ክፍላተ አገር ውስጥ የሞሱልን ግድብና የሲንጃር ኮረብታን መልሰው መቆጣጠራቸውንም አስረድተዋል። ቲርኪት ውስጥ ደግሞ ነውጠኛው ቡድን ከሰሜን ሶሪያ በገፍ የሚገባለትን እጅግ አስፈላጊ ስንቅና ትጥቅ ማስተላለፊያ ዋና መንገድ ዘግተዋል ሲሉ አክለዋል ፕሬዚደንት ኦባማ። እነዚህ ሁሉ የሚያመለክቱትም የአይሲል ስትራቴጂ ድክመቶች እውነተኛ መሆናቸውን ነው ብለዋል። ያም ሆኖ ግን የትኛውንም ያህል ቁጥር ያለው ወታደር ቢሰለፍ በሽንፈቱ ሳቢያ የሚፈጠረው ክፍተት በፖለቲካውና በኢኮኖሚው ካልተሞላ በቀር የእስላማዊ መንግሥቱን ነውጠኞች ማሸነፍ እንደማይቻል የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ አስጠንቅቀዋል።
የተከበራችሁ አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ልክ 3 ሰዓት ተኩል ነው ከምሽቱ አዲስ አበባ ላይ። ወደ ተከታዩ ዝግጅታችን እናልፋለን። ያሉላ ግብዣ ይሆናል።
የሁለታችንም ቢሆን ምን ይመስልሃል?
ቀበላለሁ፣ ጋራለሁ።
ንጋራ የተከታዩ ዝግጅታችን ወይም ግብዣችን ከጎሳዬ ተስፋዬ ተከታታይ ነጠላ ዜማዎች 3 ነጠላ ዜማዎች ነው ያወጣው ሰለሞን። እንደምታውቀው አለቃ የሚለውን ለምሽቱ መርጠናል።
ጎሳዬ ምንም ቢያወጣ ይጥማል።
ይጠማል አይደለ? እንስማለታ፣
እንካፈል።
ንጉሱም እየተስማማ ነው፣ አንገቱን እየወዘወዘ አለቃ ይቀጥላል።
ገና ከፈንስሱ ፍቅር ያሳየችኝ ህይወቴ ታዛዥ የነበረች ላባወራ ወንድበቴ አሁን መቼ ሰምታኝ ይመረስ ብል ጥያቄ ፈላጭ ወራጅ ሆና የቤቱ አዛዥ አለቃዬ አለቃዬ የበላዬ ስልጣንሽ በልቶ ስቶኝ ከላዬ
ጎሳዬ ተስፋዬን እናመሰግናለን። ባለቃ የዘና እንዳላችሁ ተስፋ እናደርጋለን። አድማጮች፣ አሁን የፕሮግራም ማሳሰቢያ አለን።
ለጥያቄው መልስ ፕሬዚደንት ባራክ ኦባማ የፊታችን ሐምሌ 19ና 20 ኢትዮጵያን ሊጎበኙ ነው። በጉብኝታቸው ወቅት ከሀገሪቱ መሪዎች ጋር ስለ ጋራ ጉዳዮች ይወያያሉ፣ ከአፍሪካ ህብረት መሪዎችም ጋር ይገናኛሉ። የኢትዮጵያ መንግሥት ተቃዋሚዎች ገዢው ኢህአደግ ሰብአዊ መብቶችን ይረግጣል፣ ጋዜጠኞችን ያስራል፣ ተቀናቃኝ ፓርቲዎችን ያፍናል፣ ምርጫውን አጭበርብሯል፣ ወዘተረፈ በማለት የፕሬዚደንቱን ወደ ኢትዮጵያ መሄድ እየተቃወሙ ነው። ዩናይትድ ስቴትስ ከኢትዮጵያ ጋር በአካባቢ ጸጥታ፣ በልማትና በንግድ የፖሊሲ ግንኙነት እንዳላት ይታወቃል። ከእነዚህ ጭብጦች አንጻር ስለ ፕሬዚደንቱ ጉዞ መልስ የሚሰጡን ሁለት ምሁራን ለጥያቄዎ መልስ እንዲሰጡ ዝግጅት ይዘናል።
ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስና የሕግ መምህር፣ እንዲሁም ዶክተር መሐሪ ታደለ ማሩ በኢጋድ በምስራቅ አፍሪካ አገሮች የልማት ብይነ መንግስታት እና በአፍሪካ ህብረት የጸጥታ ጉዳዮች ተንታኝ ናቸው። ሁለቱ ባለሙያዎች ናቸው ተንታኞቻችን። ከፕሬዚዳንቱ የኢትዮጵያ ጉዞ ጋር በተያያዘ ለጥያቄዎቻችሁ መልስ ይሰጣሉ። ታዲያ በአስቸኳይ ነው ጥያቄያችሁን የምንጠብቀው። ፈጠን እናድርጋችሁ በ202 205 9942 የውስጥ መስመር 14 እንዲሁም በኢሜይል ሆርን አት ቪኦኤ ኒውስ ዳካም ጥያቄያችሁን ዛሬና ነገ ካደረሳችሁን ጊዜ ይኖረናል። እንድገምምላቸው
ስልክ ቁጥሮቹን እንድገማቸው 202 205 9942 የውስጥ መስመር 14 ነው። 202 205 9942 በኢሜይል ደግሞ ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም። ዛሬ ነገ ካሁኑ ደቂቃ ጀምሮ ጥያቄዎቻችሁን ላኩ ወይም አድራሻዎቻችሁን አሳውቁን ለጥያቄው መልስ።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ36 ያመለክታል። ርዕሰ ወሬዎችን ባጫጭሩ ከሰለሞን አባተ።
በኤርትራ ላይ እርምጃ ሊወስዱ እንደሚችሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዝተዋል። የኤርትራ መንግሥት ኢትዮጵያንና ጎረቤት አገሮችን የማተራመስ ስትራቴጂውን ካልቀየረ እርምጃ የምንወስድበት ሁኔታ ሊፈጠር ይችላል ብለዋል ጠቅላይ ሚኒስትሩ ዛሬ ፓርላማቸው ላይ ንግግር ባደረጉበት ወቅት። ጊዜው ሲደርስ ለኢትዮጵያ ሕዝብ ገልጸን አስፈላጊውን እርምጃ ለመውሰድ የምንገደድበት ሁኔታ ይኖራል ሲሉ አቶ ኃይለማርያም አስጠንቅቀዋል። አቶ ኃይለማርያም ይህንን ዛቻ አዘል መልእክት ያስተላለፉት ከፓርላማው አባላት ከአንዱ ለቀረቡላቸው ጥያቄ መልስ ሲሰጡ ነው። በኤርትራ በኩል ምላሽ ለማግኘት ተደጋጋሚ ጥረት አድርገናል፣ እስካሁን አልተሳካም። ባገኘን ጊዜ ይዘን እንቀርባለን። ሰሜን ኬንያ ማንዴራ ውስጥ ታጣቂዎች አንድ የመኖሪያ ቤት ግቢ ሰብረው ገብተው 14 ሰው ገድለዋል። አልሻባብ ኃላፊነት ወስዷል። ናይጄሪያ ካዱና ግዛት ውስጥ በአንድ የመጀመሪያ ደረጃ ትምህርት ቤት የተጣለ ቦምብ 25 ሲቪል ሰራተኞችን ገድሏል። ኃላፊነት ለዚህኛው የወሰደ የለም። ሐኪሞን ይጠይቁ። ተከታዩ ዝግጅታችን ነው ሐኪሞን ይጠይቁ። ለምሽቱ የአንጎል ወይም የደም ቧንቧ መዘጋትን አስመልክቶ ከሁለት አድማጮቻችን የናዝሬት ከተማ ነዋሪ የሆኑት አቶ አምሳሉ ደምሴና የአዲስ አበባ ከተማ ነዋሪዋ ወይዘሮ ሀና ገብረ ጻድቅ ባደረሱን ጥያቄዎች መነሻነት የተቀናበረ ዝግጅት ነው። ለጥያቄዎቹ መልስ የሚሰጡን የዘወትር የፕሮግራሙ ተባባሪ የነርቭና የአእምሮ ሕክምና ሐኪምና ዩናይትድ ስቴትስ ውስጥ በሚገኘው ታዋቂው ሜዮ ክሊኒክ የሕክምና ትምህርት ቤት የትምህርት ክፍል ኃላፊ ዶክተር ዮናስ እንዳለገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ነው። አሉላ፣ ለአንተ መድረኩን ላስረክብ።
አመሰግናለሁ ሰለሞን። የደም ቧንቧ መዘጋትን በተለይም ደግሞ በአንጎል ውስጥ ሲከሰት ወይም ሊከሰት የሚችልባቸውን መንስኤዎች ከዚህ ቀደም በተመሳሳይ በደረሱን የአድማጮች ጥያቄዎች መነሻ ተመልክተናል። የዛሬዎቹ አድማጮቻችን ቀደም ብለን ያስተዋወቅ ናቸው ሁለቱ አድማጮቻችን ወይዘሮ ሀናና አቶ አምሳሉ ይህ የደም ቧንቧ መዘጋት ሲከሰት በአንጎል ውስጥ ምንድን ነው የሚሆነውንና የሕክምናውን አማራጭ ነው የሚመለከተው። ዶክተር ዮናስ በቀደመው ቀደም ብዬ በጠቀስኩት ዋና ጥያቄ እንነሳ። የደም ቧንቧ በአንጎል ውስጥ ሲዘጋ ምን ይፈጠራል? ምንድን ነው የሚከተለው?
አንጎላችን ውስጥ እያንዳንዱ የሰውነት ክፍል የሚያቀነባብር ክፍል አለው፣ ጠቅላይ መምሪያ አለው እና ለምሳሌ እግርና እጅን የቀኙ ሰውነታችን በኩል ያለውን እግርና እጅን የሚቆጣጠሩት በግራ በኩል ያሉት የነርቭ ሴሎች ናቸው እና ይሄ ደም ቧንቧ በሚዘጋበት ጊዜ ግለሰቡ እጁ ወይም እግሩ ሊደክምበት ይችላል ማለት ነው። እና እንደ ሁኔታው እንደ ክብደቱ በጣም ትልቁን የደም ስር ትልቅ የረጋ ደም ከዘጋው በግራ በኩል እንዳለ ግራ ግማሽ ጎኑን ሰውነቱን ሊያደክመው ይችላል ማለት ነው። ለምሳሌ እንበል በግራ በኩል ከሆነ የፈሰሰው የቀኙን የሰውነት ክፍል እጁንም እግሩንም ሊያደክመው ይችላል ማለት ነው።
ከቁጥጥር ውጪ የማይታዘዝ ሊያደርገው ይችላል
ማለት ነው። እንደ ቦታው ነው።
ጊዜያዊ ነው ይሄ ወይስ በዘላቂም ያን አይነት ሁኔታ ሊያስከትል ይችላል?
ይሄ የሚገርም ነው። አንዳንድ ሰው እንደዚህ ለምሳሌ የመርጋት ደሙ ረክቶ ትልቁንም ቧንቧ እንኳን ዘግቶ መናገር አቅቷቸው እግራቸውን እጃቸውንም ማንቀሳቀስ አቅቷቸው ከዛ የሚድኑ ሰዎች አሉ። እና ይሄ መቼ ነው? ወዲያውኑ ሰውየው ደሙ መርጋቱን ገና የግለሰቡ ደም እንደረጋ ወዲያውኑ ወደ ሆስፒታል ከሄደ እና ያ ሆስፒታል ደግሞ ማንጎል ውስጥ ያለውን የረጋ ደም ለመፈረካከስ የሚችል መድኃኒት መጠቀም ከቻለ ሆስፒታሉ ያ መድኃኒት ካለው ከዛ ግለሰቡ የተሻለ ሊድን ይችላል ማለት ነው። በቶሎ ከተወሰደ ነው። ግን ሌላው በአጋጣሚ ሆነ ደግሞ በአጠቃላይ ከስትሮክ ውስጥ ምናልባትም እስከ 20% ከእንቅልፍ ሲነቁ ነው የሚታወቀው። ግለሰቡ ለእንቅልፍ ይተኛል ወይም ትተኛለች። ከዛ ጠዋት ሲነሳ ምልክት ሊታይ ይችላል ማለት ነው። ወይ እጁ ሊታዘዝ ይችላል፣ ወይ እግሩ ሊታዘዝ ይችላል፣ ወይም መናገር ሊያቅተው ይችላል ማለት ነው ግለሰቡ። እና ይሄ አሁን አንዱ ጥናት እየተደረገበት ያለው ነገር ይሄ ትልቅ ቁጥር ነው። 20% ስትሮክ ሲነቁ የሚታየው እሱ እንግዲህ በስንት ሰዓት ነው፣ ምን ያክል በፊት ነው? ይሄ አስቸጋሪ ነው ለማከም። ምክንያቱም ዋናው ይሄ የረጋውን ደም የሚያፈረካክስ መድኃኒት መሰጠት ያለበት በአጭር ጊዜ ውስጥ ነው። ምናልባት በግማሽ ሰዓት ውስጥ ወይም በአንድ ሰዓት ውስጥ በቶሎ ከደረሰ መድኃኒቱ ይሰጣል ማለት ነው። ይሄ አንዱ ነው። በእርግጥ ጥንቃቄ መደረግ ያለበት የረጋ ደም መሆኑን ሐኪሙ መገመት አለበት። የዘጋው ሌላ መንስኤ ከሆነ ሕክምናውም ይለያል። ለማንኛውም ለመመለስ አንዳንድ ሰዎች ሙሉ ለሙሉ የሚድኑ አሉ፣ አንዳንድ ሰዎች ደግሞ ጊዜ የሚፈጅ አለ እና ዋናው ምን ያክል ቶሎ ታክሟል ነው፣ ምን ያክል በቶሎ መድኃኒት አግኝቷል። ከዛ በኋላ ደግሞ ይሄ ሪሃብሊቴሽን የሚሉት ፈረንጆቹ ማለትም መታሻ እና እንደዚህ የስፖርት መስሪያ ያላቸው ሆስፒታሎች ወይም አንዳንድ ክሊኒኮች አሉ፣ እንዲህ መታሻ እንደዚህ ሪሃብሊቴሽን ፕሮግራም ያላቸው እነሱ ትልቅ ቦታ አላቸው። አንድ ሰው የረጋ ደም ችግር ከፈጠረበት በኋላ አንጎል ላይ የግለሰቡን ሰውነት መልሶ ወደ ድሮው ስራ ቦታ በአብዛኛው ለመመለስ ይሄ ፊዚካል ሜዲሲን ሪሃብሊቴሽን ትልቅ ሚና አለው።
ዶክተር ዮናስ የመጨረሻ እናድርግ። እንግዲህ ሕክምናውን የሚመለከተው ነው ሁልጊዜ መደምደሚያችን ወይም የውይይታችን መቋጫ ና እንዲህ በአንጎል ውስጥ የሚከሰት የደም ቧንቧ መዘጋት እና የሚያስከትላቸው ሌሎች ተደራራቢ ችግሮች ሕክምናቸው ምን ይመስላል? ቀደም ብለው ፈጥኖ አገልግሎቱ መስጠት በሚቻልባቸው የሕክምና ተቋማት ሲኬድ ሊመጣ የሚችለውን ለውጥ ጠቀስ አድርገዋል። መሰረታዊ ሕክምናው ምንድን ነው? በምን ላይ ያተኩራል?
መሰረታዊ ሕክምናው ዋናው በተቻለ መጠን እንግዲህ ግለሰቡን ወደ ነበረበት የጤና ሁኔታ ለመመለስ መሞከር ነው። መናገር ካቃተው እንዲናገር ስፒች ፓቶሎጂስት የሚባሉ አሉ። ልክ አሁን እጅና እግር ሲደነዝዝ ወገሻ መታሻ እንዳለ ሁሉ ደግሞ ለንግግርንም መልሰው ለማምጣት ይህንን የሚያሰለጥኑ ሰዎች አሉ።
የአንደበት ወገሻ እንደማለት
የአንደበት ወገሻ ብለን እንግዲህ ልንለው እንችላለን። ጥሩ ተርጉመዋል። ግለሰቡን ለምሳሌ እንበል አንዳንድ በከንፈር በምላስ የሚንቀሳቀሱ ነገሮችን እንደገና ያስተምራል። ፓፓ ፓፓ፣ ታታ ታታ፣ ካካካካ፣ ፓታካ ፓታካ እያሉ አሁን ይሄ እኔ የነገርኩ እነዚህ ሶስት ድምጾች ምርመራም ላይ የምንጠቀምባቸው ስፒች ፕራክሲያ ለመመርመር ነው። እና
ያን ማለት ያቅተዋል በችግር ውስጥ የገባው ሰው እሱን በመሞከር እንደ አዲስ በመለማመድ ነው ሕክምና።
እና ግን ትዕግስት ይፈልጋል፣ ትዕግስት ይፈልጋል፣ ብዙ ጥረት ይፈልጋል። ስለዚህ አንዳንዴ ደግሞ የታመመ ሰው ትዕግስት የለውም እና ግን ትዕግስት ያላቸው ሰዎች ብዙ ጊዜ ሲሻላቸው ነው ያየሁት። እና ጊዜ ፈጅቶም ቢሆን የመሻሻል ሁኔታ እና 100% ወደ በፊቱም ባይመለስ ብዙ መሻሻል ሊያሳይ ይችላል። ሌላው ደግሞ ያው የደም መርጋት ለመከላከል የሚያስፈልግ እንደ አስፕሪን አይነት ይሰጣል። ይሄ ቤቢ አስፕሪን 81 ሚሊግራም በጣም ትንሽ ናት። እሱ አስፕሪን ይሰጣል እና ከስትሮክ በኋላ በተለይ በመርጋት የተነሳ ከሆነ የሚጠረጠረው እና ዛ ሁሉ ፈተና ስቃይ በኋላ አስፕሪን ሲሰጣቸው አንዳንዶቹ እንደው እንዴ እቺው ናት ወይ መድኃኒቷ የሚሉበት ሁኔታ አለ። እና አስፕሪን ትልቁም ነገር ትሰራለች የደም መርጋትን ለመከላከል እና ሌሎችም ደግሞ የደም መርጋትን ሊከላከሉ የሚችሉ መድኃኒቶች አሉ፣ እነሱም ይታዘዛሉ። ስለዚህ የደም መርጋቱን መከላከል በተጨማሪ የድምፅ ወጌሻ ያዛልከው እና የስፖርት መስራት መታሻ በማድረግ በዚህ የሰለጠኑ ሐኪሞች፣ ነርሶች፣ ፊዚካል ቴራፒስቶች አሉ። እነሱ ጋር በመስራት ነው እንግዲህ የግለሰቡ ጤና ሊሻሻል የሚችለው።
በሁለቱ አድማጮቻችን ጥያቄ ጠቃሚ መረጃ እንዳገኛችሁ ተስፋ አደርጋለሁ። አድማጮች፣ የነርቭና የአእምሮ ሕክምና ባለሙያውን ዶክተር ዮናስ እንዳለገዳን ለሰጡን ሙያዊ ማብራሪያ ለጊዜያቸው አመሰግናለሁ። ለሌላ አድማጭ ጥያቄ በተለመደ ሙያዊ ትብብር መልስ እንደምናገኛቸው ተስፋ አደርጋለሁ። ለአሁኑ ጊዜ ይስጥልኝ።
ንግድና ምጣኔ ሀብት ተከታዩ ዝግጅት ነው። የኢትዮጵያው የሕዝብ ተወካዮች ምክር ቤት ዛሬ የ2008 ዓመተ ምህረትን በጀት አጽድቋል። በዚህ መሰረት የመጪው ዓመት በጀት ከ50% በላይ ጉድለት ይታይበታል። ከያዝነው በጀት ጋር ሲነጻጽር ደግሞ የ45 ቢሊዮን ብር ጭማሪ ይታይበታል። በጀቱ ትላልቅ ቁጥሮችን የያዘ አሃዝ ነው ይለናል የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማግዜር። ለመሆኑ የእርሶን ኪስና ቦርሳ የሚመለከታቸው ነገር ይሆን እንዴ? በዚህ ጉዳይ ውስጥ በጎም ይሆን አሉታዊ ውጤት በእርሶ ሕይወት ላይ አለው? በምጣኔ ሀብት ላይ የሚጽፍ ባለሙያ ትንታኔ ይዘናል። ጌታቸው ተክለ ማርያም የፎርቹን ጋዜጣ ርዕሰ አንቀጽ አዘጋጅ ነው። ከሄኖክ ጋር በዚህ ጉዳይ ላይ ይጨዋወታሉ።
ባለፉት ከነበሩት በጀቶች አንጻር ይሄኛውን በጀት ስንመለከተው በጠቅላላው በመጠን ረገድ እንግዲህ ከፍተኛው የሆነ የመጠን ጭማሪ የተስተዋለበት በጀት ነው ማለት ይቻላል። እንግዲህ ባለፉት ምናልባትም 10 ዓመታት ሊሆን በሚችል ሁኔታ በአመታት ልዩነት ማለት ከባለፈው አመት አንጻር ሲታይ ወይም ከቀዳሚው አመት ሲታይ በ25% የመጠን ጭማሪ የተስተዋለበት በጀት ሆኖ አያውቅም።
ያው ከዚህ በፊት ሆኖ አያውቅም። እንዲያው ለአድማጮችም ለማብራራት ያህል የዘንድሮ በጀት ከ222 ቢሊዮን ብር በላይ ነው። የባለፈው ዓመት 178 ቢሊዮን ብር ነበረ። እንዲያው በአጠቃላይ ባለፈው ዓመትና በአሁኑ ዓመት ብቻ 45 ቢሊዮን ብር ልዩነት ነው ያለው። ይሄ ደግሞ የዛሬ 10 ዓመት የኢትዮጵያ አጠቃላይ በጀት የነበረ ቁጥር ነው። ይሄ እንግዲህ የ25%ቱን የ25% ስሌቱን ስንመለከት በምጣኔ ሀብቱ ላይ የሚያመጣቸው ምን አይነት ፋይዳዎች አሉ? ምን አይነት ጫናዎች አሉ? እናንተ በርዕስ አንቀጻችሁ በስፋት የተነተናችሁት ጉዳይ ነው።
ማለት ይህ ሀገር ላለፉት በጀት ዓመታቶች እንግዲህ በዋናነት የእድገት ምንጩ ሆኖ የቆየው አሁንም በዚህ ዓመትም እንዲህ ወደፊትም የተለያዩ ተቋማቶች እንደሚተነተነው ዋነኛው የሀገሪቱ የኢኮኖሚ እድገት ምንጭ በመሰረተ ልማት ረገድ እየተስተዋለ ያለው ኢንቨስትመንት ነው እና እንግዲህ በዚህም ዓመት የበጀት ጭማሪው ከሚያመጣቸው አንደኛው ጥቅሞች ተብሎ ሊነሳ የሚችል ከሆነ በመሰረተ ልማት ላይ የሚደረገውን ኢንቨስትመንት በቀጣይነት የሚያስቀጥል ይሆናል ነው የመጀመሪያው ጥቅም ሊሆን የሚችለው። ከዛ ውጭ እንግዲህ የበጀቱን ክፍፍል በምንመለከትበት ሰዓት እንግዲህ 3 አይነት የበጀት ክፍፍሎች ናቸው ያሉት። አንደኛው በካፒታል ፕሮጀክቶች ላይ ወይንም ደግሞ በትልልቅና ቋሚ ፕሮጀክቶች ላይ የሚደረገው ወጪ ነው። ከዛ ውጪ ከፌዴራል መንግስቱ ለክልል መንግስታት የሚደረገው ድጎማ ነው። በሶስተኛው እንግዲህ በመደበኛ ለሚባሉ ወጪዎች ከደሞዝ ክፍያና ተያያዥ ነገሮች ጋር የሚደረጉ ወጪዎች ናቸው። ለረጅም ዓመታት የኢትዮጵያ ኢኮኖሚ እንግዲህ በበጀት ረገድ ጭማሪ ይስተዋል የነበረው በዚህኛውም በጀት የተስተዋለው በዋነኝነት የፌዴራል መንግስቱ ለክልሎች በሚሰጠው ድጎማ ላይ እና በካፒታል ፕሮጀክቶች ወይንም ደግሞ ትልልቅ ፕሮጀክቶች ላይ በሚውለው ወጪ ላይ ነው ከፍተኛ ጭማሪ የተስተዋለው። ይህ ማለት እንግዲህ አሁንም በክልሎች ለሚደረገው እድገት ማለት ለሚደረገው የመሰረተ ልማት እንቅስቃሴ በጀቱ የራሱ የሆነ ትርጉም ይኖረዋል ማለት ነው። እንግዲህ በዋነኝነት ጥቅም ተብለው ሊፈቱ የሚችሉት ወይንም ደግሞ ሊታዩ የሚችሉት ከበጀቱ እነዚህ ናቸው። በጉዳት ረገድ እንግዲህ ወይንም ደግሞ በጫና ረገድ ይሄ በጀት ምን አይነት በጀት ነው በሚል ሰዓት ለመጀመሪያ ጊዜ በየጠቅላላ የበጀት ልዩነቱ ከውጭ ሀገርም ከሀገር ውስጥም የሚገኙ የብድር መጠን ደምረን የምናሰላው የጠቅላላ የበጀት ልዩነቱ ወደ 50 ቢሊዮን ብር አካባቢ የሚጠጋ ልዩነት የሚያስተናግድ ነው። ይሄ ደግሞ ማለት ከውጭ የሚገኘውን ወደ 26 ቢሊዮን ብር ጨምሮ ከሀገር ውስጥ ወደ 24 ቢሊዮን ብር አካባቢ የሚጠጋ ብር ከሀገር ውስጥ የሚበደር በጀት ነው የሚሆነው። እንግዲህ በሀገር ውስጥም በውጭም ረገድ ደግሞ የኢትዮጵያ ኢኮኖሚ የተሸከማቸው ጫናዎች አሉ። ከውጭ የሚበደረው ብድር አሁን የሀገሪቷ ጠቅላላ ብድር በአጠቃላይ ወደ 30 ቢሊዮን ዶላር ደርሷል። እንግዲህ አሁን በዚህ በጀት ዓመት ደግሞ እንግዲህ ከውጭ ሀገሪቷ ትበደራለች ተብሎ የሚጠበቀው ወደ 26 ቢሊዮን ብር የሚደርሰው ብድር በጠቅላላ ብድሩ ላይ የሚጨመር ነው። ይሄ ማለት የሀገሪቱን የዕዳ መጠን ወይንም ደግሞ የብድር መጠን ከፍ ያደርገዋል። የራሱ የሆነ ኢኮኖሚያዊ ጫና መፍጠሩ አይቀርም። በሀገር ውስጥ ረገድ
ዋናው ምስ ነው በሀገር ውስጥ ያለው በተለይ ስንመለከት እንግዲህ 50 ቢሊየን ብር የበጀት መጓደል ካለ ይሄ 50 ቢሊየን ብር የበጀት መጓደል በአጠቃላይ ምጣኔ ሀብት አምዶች በተለይ በገንዘብ ፖሊሲ በውጭ ምንዛሬ ያው የገንዘብ ፖሊሲንም ዘርዝረን ስንመለከት የኑሮ ውድነትንና የተለያዩ የምጣኔ ሀብት ጫናዎችን ሊያመጣ ይችላል በማለት የምጣኔ ሀብት ባለሙያዎች ይህንን በዝርዝር ያስረዳሉ። እስቲ ይህንን እንመልከት። ምክንያቱም የሸማቹን፣ የመንግስት ሰራተኛውን፣ የማህበረሰቡን ኪስ የሚመለከት ጉዳይ ነውና እስቲ ወደ ማህበረሰቡ ኪስ እናዙረው። ምን ማለት ነው?
እንግዲህ አሁን ከሀገር ውስጥ መንግስት ይበደራል ብለን በምናስብበት ሰዓት አማራጮቹ የተወሰኑ ናቸው። አንድም በሀገር ውስጥ ካሉት የፋይናንስ ተቋማት ብድር ሊወስድ ይችላል። ከዛ ውጪ የመንግስት አትራፊ የሚባሉት የመንግስት ድርጅቶች በአመቱ ውስጥ ካተረፉት ብር የተወሰነውን ወደ መንግስት ፈሰስ እንዲያደርጉ ይደረጋል። ከዛ ውጪ ያለውን እንግዲህ ከብሔራዊ ባንክ አዲስ ገንዘብ በማተም የሚሞላ ገንዘብ ነው የሚሆነው። እንግዲህ አሁን ይሄ የሚታተመው አዲሱ ገንዘብ ማለት በትክክለኛ የኢኮኖሚ መሰረት ላይ የሚቀመጥ ባለመሆኑ የተነሳ ወዲያውኑ ወደ ኢኮኖሚ ውስጥ የሚገባ አዲስ ገንዘብ ነው የሚሆነው። ይሄ ማለት እንግዲህ በኢኮኖሚ ትርጓሜ እንመለከተው ወይንም ደግሞ በሸማቹ እይታ የምንመለከተው ሰዓት አዲሱ ገንዘብ ወደ ኢኮኖሚ ውስጥ ገባ ማለት ብዙ ገንዘቦች ትንሽ የሆነ ወይንም ደግሞ ጭማሪ ያልታየበትን ሸቀጣሸቀጦች ማባረራቸው ስለማይቀር የዋጋ ውድነቱን መጨመሩ አይቀርም። ስለዚህ እንግዲህ ከሸማቾች አንጻር ያለው ማለት ከተጠቃሚዎች አንጻር ያለው ጠቅላላ ጫና የሚሆነው ምንድን ነው? ይሄ አዲሱ ገንዘብ በአጠቃላይ ወደ ዋጋ ውድነት የመቀየር እድሉ ከፍ ያለ። አሁን የኢትዮጵያ ኢኮኖሚ እንግዲህ ወርሃዊ የሆነው የዋጋ ውድነት ካለፈው ወር አንጻር ሲታይ ያሉት መሰረታዊ የሸማቾች ዋጋዎች ልዩነቶች ወደ 9.1% አካባቢ ደረጃ ነው ያሉ። እንግዲህ ይሄ አዲስ ገንዘብ ወደ ኢኮኖሚ ውስጥ ገባ ማለት እንግዲህ የዋጋ ውድነቱ በወራት ልዩነት ውስጥ ራሱ ከፍ እያለ ይመጣል ማለት ነው። ይሄ እንግዲህ ለሸማቹ የራሱ የሆነ ጫና ማሳደሩ አይቀርም። ከዛ ውጪ ሸማቹ ጋር እንዴት ይደርሳል በሚል ሳል መንግስት እንግዲህ ከፋይናንስ ተቋማትም ሆነ ከጠቅላላ አገራዊ ኢኮኖሚው ብድር ተበደረ ማለት የግል ባለሀብቶች ወይንም ደግሞ የግል ሴክተሩ በአጠቃላይ ሊያገኘው የሚችለው ብድር መጠን ይቀንሳል። ቢኮዝ ከመንግስት ለምን ብንል ከመንግስት ጋር ተወዳድሮ ብድር የማግኘት እድሉ ዝቅተኛ ስለሆነ፣ ይሄ ማለት እንግዲህ የግል ባለሀብቶች የያዟቸው ፕሮጀክቶች ወይንም ደግሞ ያቀዷቸው የልማት የመስፋፋት ራሳቸውን የማሳደግ ድርጅቶቻቸው ላይ እናወጣዋለን ያሉትን እቅድ በአጠቃላይ እንዳያከናውኑ የራሱ ጫና አለው። እንግዲህ ወደ ሸማቹ ይሄንን ስንተረጉመው በግል ባለሀብቶቹ የሚፈጠረው የስራ እድል በአመቱ ውስጥ የሚቀንስበት እድል ይኖራል ማለት ነው።
ውይይቱ አልተቋጨም። ሄኖክ ከአዲስ ፎርቹን ጋዜጣ የርዕሰ አንቀጽ አዘጋጅ ጌታቸው ተክለማርያም ጋር የያዘው ውይይት በተለይ የሸማቹን ኪስ የሚመለከተው ሳምንት እንደሚቀጥል ማስታወስ እንፈልጋለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በዓለም ዙሪያ ስላለው የሰብአዊ መብት መከበር ዲፕሎማቶቻችን ያዘጋጁትን ሪፖርት የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በየዓመቱ ለኮንግረስ ይልከዋል። ዲፕሎማቶቹ በመላው ዓለም የሚገኙ መንግስታት የሰብአዊ መብት አያያዛቸው እንደምን እንደሆነ ገምግመው ሲያበቁ ነው የሚልኩትና አገራችን የውጭ ፖሊሲዋን ለማስተካከልም ትጠቀምበታለች። ሪፖርቱ በተጨማሪም ለሰብአዊ መብት የሚታገሉ ወገኖች ያለባቸውን ከባና እመቃ ያመለክታል። ከነዚህ የሰብአዊ መብት ተሟጋቾች ጋርም ጥቆማችንንና ትግላችንን እናሳይበታለን። ያለፈው የአውሮፓውያን 2014 ዓ.ም እንደ አይሲል፣ ቦኮ ሐራም እና አልሻባብ የመሳሰሉ ሽብርተኞች እጅግ በርካታ ለሆኑ ህዝቦች ስቃይና ወከባ ያደረሱበት ዓመት ተብሎ ሊጠቀስ ይችላል። እዚህ የሽብርተኞች ሰለባዎች ደግሞ በሃይማኖታቸውና በአስተሳሰባቸው ምክንያት ነው ለስቃይ የተዳረጉት። ይህ በእንዲህ እንዳለ እንደ ቻይና፣ ግብጽ፣ ኤርትራ፣ ኢራን፣ ሩሲያ፣ ሳውዲ አረቢያና በሌሎችም አገሮች ያሉ መንግስታት ዛሬም ድረስ ጋዜጠኞችንና የድረገጽ ጸሐፊዎችን ከማፈን፣ ከማሰርና ከማዋከብ አልተቆጠቡም። እንዳለፉት ዓመታት ሁሉ የሶማሊያ ሰብአዊ መብት አያያዝ ዩናይትድ ስቴትስን እንዳሳሰባት ነው። ሰላማዊው ሲቪል ህዝብ ግድያን ጨምሮ ከግጭቶች ጋር በተያያዘ ወከባ እንደተሰቃየ አለ። በጎ አድራጊ ድርጅቶች የሚለግሱት እርዳታ በተለይም በነውጠኛው ቡድን አልሻባብ ይወረሳል፣ ይዘረፋል። የተባበሩት መንግስታት ድርጅት እንደመዘገበው ከሆነ 1,133,000 ሶማሌዎች እዚያው አገራቸው ውስጥ ተፈናቃዮች ሆነዋል። ከአንድ ሚሊዮን በላይ የሚሆኑት ደግሞ ወደ ሌሎች አገሮች ተሰደዋል። በነገድ የተሰባሰቡ ሚሊሻዎችና አልሻባብ በመላ አገሪቱ ይሁነኝ ብለው የሚያካሄዱት ግድያ፣ አፈና፣ አስገድዶ መድፈር፣ የሲቪል ነጻነት አፈና፣ ሕፃናትን ለውትድርና መመልመልና ሌሎችንም የመብት ጥሰቶች እየተካሄዱ ናቸው። አንዳንድ የአፍሪቃ ህብረት የሰላም አስከባሪ ወታደሮችም አስገድዶ መድፈርን ጨምሮ ወሲባዊ ጥቃቶችንና ዝርፊያዎችን ፈጽመዋል። በሴቶች ላይም መጠነ ሰፊ የመብት ጥሰቶች ተካሂደዋል። ግርዛትና የግዳጅ ወሲብ ጥቂቶቹ ናቸው። ጤንነት ጎጂ በሆኑ እስር ቤቶች ማቆየትና የጅምላ ክስ ሌላው አይነት ወከባ ነው። ዩናይትድ ስቴትስ ውስጥ ይህን መሰል የመብት ጥሰት በቸልታ የሚታለፍ አይደለም። እኛም ራሳችን በእነዚህ መሰል ጉዞ በማለፋችን በሌላው ዓለም ያለው ይህን ሁኔታ በጥንቃቄ እንደምንመረምረው ግልጽ መሆን አለበት። የሰብአዊ መብት መከበርን በተመለከተ በማንኛውም አገር ቢሆን ሁኔታው የመሻሻል እድል እንዳለውም እንገነዘባለን። ለዓለም አቀፍ የሰብአዊ መብት ከበሬታ ወደፊት ለመጓዝ የሚያስችል ወዳጅነት መጠናከርና ማንኛውም ሰው፣ ሕፃናት፣ ሴቶች በእምነታቸው እንዲኖሩ ለማድረግ ጥረታችን ይቀጥላል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ከአሜሪካ ድምፅ ራዲዮ ጣቢያ እየተላለፈላችሁ ያለውን ዝግጅት ነው እያዳመጣችሁ ያላችሁት። የፕሮግራም ማሳሰቢያ ነው። ፕሬዚደንት ባራክ ኦባማ የፊታችን ሐምሌ 19ና 20 ኢትዮጵያን ይጎበኛሉ። በጉብኝታቸው ወቅት ከአገሪቱ መሪዎች ጋር ስለ ጋራ ጉዳዮች ይወያያሉ፣ ከአፍሪካ ህብረት መሪዎች ጋርም ይገናኛሉ ተብሏል። የኢትዮጵያ መንግሥት ተቃዋሚዎች ገዢው ኢህአደግ ሰብአዊ መብቶችን ይረግጣል፣ ጋዜጠኞችን ያስራል፣ ተቀናቃኝ ፓርቲዎችን ያፍናል፣ ምርጫውን አጭበርብሯል፣ ወዘተረፈ በማለት የፕሬዚደንቱን ወደ ኢትዮጵያ መሄድ ይቃወማሉ። ዩናይትድ ስቴትስ ከኢትዮጵያ ጋር በአካባቢ ጸጥታ፣ በልማትና በንግድ የፖሊሲ ግንኙነት እንዳላት ይታወቃል። በእነዚህ ጭብጦች አንጻር ስለ ፕሬዚደንቱ ጉዞ መልስ የሚሰጡ ሁለት ምሁራን ለጥያቄው መልስ ዝግጅት ጋብዘናል።
ምሁራኑ ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ ፖለቲካ ሳይንስና የህግ መምህር፣ እንዲሁም ዶክተር መሐሪ ታደለ ማሩ በአዲስ አበባ በኢጋድ በምስራቅ አፍሪካ ሀገሮች የልማት በይነ መንግስታትና የአፍሪካ ህብረት የጸጥታ ጉዳዮች ተንታኝ ናቸው። ከፕሬዚዳንቱ የኢትዮጵያ ጉዞ ጋር በተያያዘ ለጥያቄዎቻችሁ መልስ ይሰጣሉ። ፈጠን ብላችሁ መልእክቶቻችሁን ወይም ጥያቄዎቻችሁን ካደረሳችሁን በ202 205 9942 የውስጥ መስመር 14 እንዲሁም በኢሜይል horn@voanews.com ጥያቄዎቻችሁን ዛሬና ነገ አድርሱን፣ እናስተናግዳለን። አድማጮች፣ አሁን የማጠቃለያ ወሬዎች እናሰማችሁ።
ክቡራትና ክቡራን አድማጮች፣ ስልክ ቁጥሩን እንድገምላችሁ። በ202 205 9942 የውስጥ መስመር 14 እንዲሁም በኢሜይል horn@voanews.com ላይ ዛሬ እና ነገ ጥያቄዎቻችሁን ላኩልን። የማጠቃለያ ዜና ላሰማችሁ። ኤርትራ ላይ እርምጃ ሊወስዱ እንደሚችሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛቱ። የኤርትራ መንግሥት ኢትዮጵያንና ጎረቤት አገሮችን የማተራመስ ስትራቴጂውን ካልቀየረ እርምጃ የምንወስድበት ሁኔታ ሊፈጠር ይችላል ብለዋል ጠቅላይ ሚኒስትሩ የዛሬ ፓርላማ ንግግራቸው ወቅት። ከኤርትራ መንግስት በኩል ምላሽ ለማግኘት ጥረት እያደረግን ነው። ባገኘን ጊዜ ዘን እንመለሳለን።
አድማጮች፣ ስርጭታችን በዚሁ አበቃ። የትግርኛው ስርጭት ይቀጥላል። በእኛ በኩል ነገ ምሽት ከምሽቱ አንድ ሰዓት ላይ እናገኛችኋለን። ሰላም፣
ደህና ደሩ። The Voice of America.